ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹ ጉዳዮች ይቀርቡላችኋል።
የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው።
የሰማናት አማኔ በዳሱን ነው። አማኔ በዩናይትድ ስቴትስ ሚኒሶታ ግዛት ውስጥ ሚኒያፖሊስ ከተማ ለምክር ቤት አባልነት ወይም ሕግ አውጭነት እየተወዳደረች የምትገኝ ትውልደ ኢትዮጵያዊ ናት። ስለ ሕይወት ጉዞዋ በምሽቱ ትነግረናለች።
ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች፣ እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ሕይወት ሲወስዱ።
አሁን ደግሞ የሰማናቸው ዶክተር አሰግድ ወርቅአለማው ሀብተወልድን ነው። ይቅርታ፣ እሳቸው በተለያዩ የዩናይትድ ስቴትስ ግዛቶች እየዞሩ የአመራር ጥበብ ስልጠናዎችን ይሰጣሉ። አነቃቂ ንግግሮችን አድራጊ፣ የመድረክ አስተባባሪና ደራሲም ናቸው። አዎንታዊ አስተሳሰቦችን ለማበልጸግ ወጣቶች ሊተገብሯቸው ስለሚገቡ መላዎች በምሽቱ ይነግሩናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው።
ፍጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች፣ እነኚህ ችግሮች።
ፖሊስ ኮሚሽነር አባ ካያሪ ከባለፈው ዓመት ነሐሴ ወር ጀምሮ በዩናይትድ ስቴትስ ካሉ ሰዎች ጋር ገንዘብ በጥቁር ገበያ በማገላበጥ ተጠርጥረው ከስራቸው ታግደው እንደነበር የናይጄሪያ ፖሊስ አስታውቋል። ፖሊስ ሰኞ ዕለት ባወጣው መግለጫ ላይም ተጠርጣሪው የሙስና፣ ከስነ ምግባር ውጭ የሆኑ እንቅስቃሴዎችና የአደንዛዥ እጽ መረጃዎች ተይዘውባቸዋል ብሏል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ትላንት በየመን ያለው ሁኔታ አስከፊ ደረጃ ላይ ደርሷል ሲሉ በሚሊዮኖች ለሚቆጠሩ የመናውያን የቀረበው እርዳታ ማለቁን አስታወቁ። ከታህሳስ ወር ጀምሮ የዓለም የምግብ መርሃ ግብር የምግብ አቅርቦትን ለ8 ሚሊዮን ሰዎች ቀንሷል ሲሉ ማርቲን ግሪፊስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስታውቀዋል። አያይዘውም ከቀጣይ ወር ጀምሮ 8 ሚሊዮን የሚሆኑ ሰዎች የምግብ እደላው በመቀነሱ ምክንያት ምንም አይነት ምግብ አያገኙም ብለዋል። በየመን 21 ሚሊዮን የሚሆኑ ሰዎች ወይንም 1/3 ህዝብ የሰብአዊ ድጋፍ እርዳታን የሚሻ ነው። በዚህ የተነሳም የተባበሩት መንግስታት ድርጅት በዚህ በአውሮፓውያኑ በ2022 ዓ.ም ለየመን ድጋፍ የሚውል የ3.85 ቢሊዮን ዶላር እርዳታ ቢጠይቅም ለጋሾች ግን እስካሁን ድረስ አለመገኘታቸው ታውቋል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት ማክሰኞ ዕለት ሩሲያ ዩክሬንን የመወረሯ ነገር እጅግ እውነት ሊሆን የሚችል ነገር ነው ሲሉ አስታወቁ። የሩሲያ ፕሬዚዳንት ቭላድሚር ፑቲን አስጊ የሆነ ውጤት እንዳይመጣ በውይይት እንዲቀጥሉ ሲሉም ጥሪ አቅርበዋል። ባይደን ሁለተኛው የዓለም ጦርነት መሰረታዊ ነገር ነበር፣ ነገር ግን ሩሲያ ዩክሬንን ማጥቃቷ የምርጫ ጦርነት ሲሆን ጦርነቱም ያለምንም ምክንያት የሚሆን ነው ብለዋል። ባይደን ይህንን የምለው ጸብ ለማጫር ሳይሆን እውነቱን መነጋገር አስፈላጊ ስለሆነ ነው ያሉ ሲሆን ፕሬዝዳንቱ አያይዘውም ሩሲያ ዩክሬንን በመጪዎቹ ቀናት አሊያም ሳምንታት ከወረረች ሰብአዊ ጉዳቱ ለዩክሬን ከፍተኛ ሲሆን ለሩሲያም ስልታዊ ዋጋ ያስከፍላል ብለዋል። ሩሲያ ዩክሬንን ከወረረች ዓለም አቀፍ የሆነ ውግዘትን ታስተናግዳለች። ዓለም በሙሉ ሩሲያ ሞትና ጥፋትን መምረጧን አይዘነጋም። ዩክሬንን መውረር ወደ ራስ ጦስ የሚሆን ጉዳት አለው ያሉ ሲሆን ዩናይትድ ስቴትስና አጋሮቿም በቆራጥነት ለዚህ ሁኔታ ምላሽ ይሰጣሉ ሲሉ ተናግረዋል። በሌላ ተቀራራቢ ዜና የሩሲያ ተቃዋሚ መሪ አሌክሲ ናልቫኒ ትላንት ማክሰኞ ዕለት ከሞስኮ ውጪ በቅጣት ጉዳያቸው የታየ ሲሆን በማጭበርበርና ፍርድ ቤትን በመናቅ ተከሰዋል። አሌክሲ ናልቫኒ በዚህ ጉዳይ ጥፋተኛ ሆነው ከተገኙም የ15 ዓመት የእስር ፍርድ እንደሚጠብቃቸው ማወቅ ተችሏል። አድማጮች፣ ለእሮብ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አሁን ወደ ቀደመው ዝግጅት እንሻገር። ዶክተር አሰግድ ወርቅአለማው ሀብተወልድ በተለያዩ የዩናይትድ ስቴትስ ግዛቶች እየዞሩ የአመራር ጥበብ ስልጠናዎችን ይሰጣሉ። አነቃቂ ንግግሮችን አድራጊ፣ የመድረኮች አስተባባሪና ደራሲም ናቸው። አውንታዊ አስተሳሰቦችን ለማበልጸግ በወጠኑ የማህበራዊ መገናኛ ትምህርቶቻቸውም ይታወቃሉ። ኢትዮጵያ ውስጥ በተደጋጋሚ የሚታዩ አውዳሚ ወይንም አሉታዊ ክስተቶችን ወጣቶች ሊኖራቸው ስለሚገባው ሚና መልከታቸውን እንዲያጋሩ ቀደም ባለው ጊዜ ጠይቀናቸው ነበረ። ለወጣቶች ነገ ስንቅ ይሆናሉ ያሏቸውን ሀሳቦች ያጋሩናል። አስቀድመው ግጭቶችን በተመለከተ ያላቸውን ሀሳብ እንስማ።
እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው። ምክንያቱም በሀሳብ መጋጨት፣ በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው የሚያሳየው። ምንም ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው? ይሄ ልዩነቶች፣ እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ህይወት ሲወስዱ አገሪቷ ወደፊት እንዳትሄድ የሚያስችል ችግሮች እዳ ሲያመጣ፣ ችግር ሲያመጣ፣ መፈናቀል ሲያመጣ ነው። እና ግጭት መፍራት ሳይሆን ግጭቱን እንዴት አድርገን ነው ልዩነታችንን ፈተን የተሻለ ቦታ እንድንሄድ የሚያደርገው፣ የግንኙነታችንን አጠናክረን የተሻለ ሀሳብ እየገዛ ወደ ተሻለ ደረጃ መሄድ እንዴት ነው የምንችለው ብሎ እዛ ላይ ትኩረት ቢሰጥ እርግጠኛ መሆነው ምንድን ነው አሁንም አገሪቷ ውስጥ በዚህ አስተሳሰብ የሚመሩ ወጣቶች እንዳሉ አምናለሁ። በዚህ ዙሪያ ላይ የሚሰሩ አደልት የሆኑ ሜንቶሮች፣ አስተማሪዎች፣ ቤተሰቦች እንዳሉ አውቃለሁ። ይሄንን ግን ማስፋት ነው። እኛ ምድር ላይ እንደውም ፕሮ ሊደርሺፕ የሚባል ናን ፕሮፊት ኦርጋናይዜሽን ፋውንደር ነኝ እኔ እና ከአዲስ አበባ ዩኒቨርሲቲ ጋርም ተነጋግረን ባለፉት አይ ቲንክ 3 ሳምንታት ውስጥም 2 ወርክሾፕ ሰጥተናል። ወጣቱን አስተሳሰቡን እንዲቀይር፣ ኮሚኒኬሽን እንዲኖረው፣ እርስ በርሱ እንዲነጋገር፣ በጋራ ሰርቶ ዩኒቨርሲቲውን፣ ኮሚኒቲውን፣ ሀገሩ እንዲቀይር ወርክሾፖች እየሰጠን ነው ኦን ደ ግራውንድ ኢትዮጵያ ውስጥ። እና ተጠናክሮ እንደዚህ አይነት ነገሮች ከቀጠሉ ወጣቱ ይህን ችግር ያልፈዋል ብዬ አምናለሁ።
ከብዙ ወጣቶች ጋር በተለያዩ አሜሪካ ድምፅ መርሃ ግብሮች ምክንያት እንገናኛለን፣ እናወራለን። የስራ አጥነት ችግር አለ፣ የግጭቶች ጉዳይ አለ፣ ያለመረጋጋቱ ጉዳይ አለ። ከሞላ ጎደል እነዚህ ነገሮች ተጠራቅመው በእነሱ ላይ የፈጠሩባቸው አሉታዊ ስሜቶች አሉ። በዚህ ውስጥም ሆኖ ግን በጎ ሀሳቦችን የሚያጎለብቱበት የራሳቸውን እጣ ለመወሰን የሚያስችሏቸው ብልሃቶች ይኖራሉ ወይ?
እንግዲህ ይሄ በጣም ወሳኝ የሆነ ጥያቄ ነው። ችግር መኖሩ፣ ስለ ችግሩ ማውራት፣ እንዴት ተፈጠረ፣ ማን ነው ችግሩን የፈጠረው፣ ማን ይፍታው የሚለው ላይ ከማተኮር ይልቅ እያንዳንዱ ግለሰብ በግሉ ምን ቢያደርግ ነው ይህን ነገር ቢያንስ በራሱ ህይወት፣ በቤተሰቡ ህይወት፣ በሱ ፕሮፌሽን ላይ ለውጥ ቢያመጣ። ያው የምታውቀው አባባል አለ፣ ቤታችን ቢጸዳ፣ እያንዳንዱ ቤት ቢጸዳ፣ እያንዳንዱ ከተማ ይጸዳል፣ እያንዳንዱ ከተማ ከጸዳ ሀገር ይጸዳል። እያንዳንዱ ግለሰብ በራሱ ላይ ቢሰራ፣ አሁን ዩኔስኮን የዓለም አቀፉን ድርጅት ዩኔስኮን ብታየው የሚሰሩት በእያንዳንዱ ሰው አይምሮ ውስጥ ሰላም ከፈጠርን በዓለም ላይ ሰላም እናመጣለን ብለው ነው የሚያስቡት። በአንድ አይምሮ ውስጥ ሰላም ከፈጠርክ ሲደመር ዓለም ላይ ሰላም ይመጣል። እኛም ሀገር ያን ማድረግ ይቻላል። እንግዲህ እኔ በግሌ የግሌን ኤክስፒሪየንስን መጥቀስ እችላለሁ። የማጠናቸው ሀገሮች አሉ፣ ከድህነት ከረብሻ ከብጥብጥ የወጡ ሀገሮች እንደኛ በድህነት ተርታ ተመድበው ሶስተኛ ሀገሮች እየተባሉ ያላደጉ ሀገሮች እየተባሉ የወጡትንም ኤግዛምፕል መስጠት ይችላሉ። በግሌ እኔ የተወለድኩት ያደግኩት እንግዲህ ድሀ ከሚባል ቤተሰብና ድሀ ከሚባል ሰፈር ነው። ቴሌቪዥን እያየሁ አይደለም ያደግኩት። ላይብራሪ ቴክስት ቡክ ለማንበብ 2 ሰዓት በእግሬ እየሄድኩ ነበረ አነብ የነበረው። ህይወቴ የተቀየረው 2 መጽሐፍቶች አንብቤ ነው። የመጀመሪያው መጽሐፍ ያነበብኩት የማርቲን ሉተር ኪንግን ዋት ማነር ኦፍ ማን የሚል የእሱን ባዮግራፊ ሳነብ አንድ ሰው ምን ያህል ለውጥ እንዳመጣ ሳይ እኔ በድህነትም ብሆን እዚህ ማይሆን ቦታም ብሆን ለካ ከራሴ አልፌ ሌሎች መርዳት እችላለሁ፣ ሌሎችም ማገልገል እችላለሁ የሚል ነገር ውስጤ ተፈጠረ። መንግስት ቢያደርገው ጥሩ ነው፣ ዩኒቨርሲቲዎች ቢያደርጉት ጥሩ ነው። ሌሎች ሰዎች ግን ራሳቸው እያንዳንዳቸው ወጣቶች አሁን ሰውን ሳይጠብቁ በግላቸው መጽሐፍ በማንበብ በግላቸው ቁጭ ብለው እኔ አንድ አሁን ሪሊዝ ያደረኩ ቪዲዮ አለ ዩቲዩብ ላይ ሄደው የሚፈልጉ ሰዎች ማየት ይችላሉ። እኔ ፌስቡክ ላይ ፈልገው እዛ ላይ ሪሊዝ ያደረኩት ምንድን ነው ያሳየሁት፣ እኔ ገና የመጀመሪያ ዓመት ተማሪ ሆኜ አዲስ አበባ ዩኒቨርሲቲ 3ኛ ዓመት ላይ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ነው የተመረጥኩት። ያን የጀመርኩት ግን ቁጭ ብዬ በመሳል ራሴ አዲስ አበባ ዩኒቨርሲቲ ውስጥ እንዴት ነው ማለፍ የምፈልገው? እንዴት ነው ማገልገል ያለብኝ? እንዴት ነው ተማሪ መሪ ሆኜ ላገለግል የምችል? እሱን ያየሁት ከሶስት ዓመት በፊት ነው። ማውራት የጀመርኩት በቅርቤ ያሉ ሰዎች ከሶስት ዓመት በፊት ነው። እንቅስቃሴ ጀመርኩ እዛው ፋክልቲ ውስጥ። የማይታወቅ ፋክልቲ ነው፣ ትንሽ ሰዎች ቁጥር ያሉበት ነው። ከዛ ደግሞ በዩኒቨርሲቲ ሌቭል ተወዳደርኩ። የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ተመረጥኩኝ። እንዴት ነው የጀመረው? በትልልቅ ስራ አይደለም፣ በቃ ቁጭ ብዬ በማሰብ ራዕይ በማየት ፖዘቲቭ የሆነ ነገር በማውራት ባገኘኋት አጋጣሚ እጄላችሁ ባለችው ነገር አክሽን በመውሰድ ነው። ይሄ መማር አይጠይቅም፣ ይሄ ሀብታም መሆን አይጠይቅም፣ ይሄ ከተለየ ዘር መወለድ አይጠይቅም። አሁን ገጠር የምትለው ቦታ ላይ ያሉ ተስፋ የቆረጠ ቦታ ላይ ያለ ኢትዮጵያዊ እጁ ላይ ያለ ነገር ነው ማውራት። ይሄ ደግሞ እኔ በግሌ የሚያየሁት ነው። ሌሎችም ሀገሮች ከድህነት ሲወጡ ያደረጉት ነገር ነው። ራሳቸውን ቢልድ አደረጉ፣ ከተማቸውን አገራቸውን ቢልድ አደረጉ፣ የተሻለ ኑሮ ማምጣት ችለዋል። ኢትዮጵያውያኖችም የዚህ አቅሙ አለ።
ብዙ ጊዜ እንደዚህ ያሉ ሀሳቦች ሲቀርቡ ሀሳቦቹ ግዙፍ ከመሆናቸው የተነሳ በትንሹ መጀመር የሚችሉ አይመስሉም። ለብዙ ወጣቶች እንደሚታወቀው የግል እርምጃዎች ናቸው ለሀገር የሚተርፉት። አንድ ወጣት በግሉ በትንሹ ሊጀምረው የሚችለው አዎንታዊ ነገር አለ ወይ? እሱን እስቲ ንገሩ።
ሰው በአቅሙ ባለበት ቦታ በትንሹ ጀምሮ እንዴት ነው ማደግ የሚችለው? ብር የለውም፣ አሁን ታዋቂ አይደለም፣ ትምህርት ላይኖረው ይችላል። እንዴት ነው የሚጀምረው የሚለው ጥሩ ነው። ከሌላውም ሀገር ከእኛም ሀገር መውሰድ እንችላለን። ዛሬ ታዋቂ ናቸው የምንላቸው እኛ ሀገር ቤት ያሉ ሀብታሞችን ብትወስድ፣ ዘፋኞችን ብትወስድ፣ ወይም ደግሞ ነጋዴዎች ብትወስድ፣ ፖለቲከኞች ብትወስድ፣ አብዛኞቹ ታዋቂ የሆኑት የጀመሩት ከትንሽ ነገር ነው። ከሰፈራቸው ከአቅማቸው ነው የጀመሩት። ዓለም ላይም ብትወስድ፣ ማህተማ ጋንዲን ብትወስድ፣ ከትንሽ ነው። አሁንም የኛ ወጣቶች ካሉበት ፓሽናቸው ውስጣቸው የሚሰማቸው ነገር አለ። ይህን ነገር ባረግ ብለው ይሄ ነገር ውስጤ ደስ ይለኛል፣ አቅሙ አለኝ፣ ለዚህ ነገር ፓሽኑ አለኝ፣ ይሄ ነገር ኮሚኒቲን ይረዳል፣ ቤተሰቤን ይረዳል ብለው በሚያምኑበት ነገር ላይ አንድ ነገር መጽሐፍ ማንበብ መጀመር ራሱ ትንሽ ነገር ነው። ወይም ደግሞ አጠገባቸው ያሉትን ሰዎች አስተባብረው አንድ ነገር መጀመር ጥሩ ነው። አንዳንዴ ምን እናስባለን፣ ሚሊዮኖችን ማብላት ፈልጋለሁ፣ በቃ ይሄ ነው ራዕይ ይላል አንድ ወጣት። ጥሩ ነው፣ ወጣት ራዕይ ያያል። ነገር ግን መጀመር ያለበት ያ አንድ ሰው ከማብላት ማመን አለባቸው። ከትንሿ ጀምረው መስራት አለባቸው። መጽሐፍ ከማንበብ ወይ ትምህርት ቤት ከመሄድ የሆነ ነገር ከመጀመር የሆነ ነገር ወጥቶ አክሽን በመውሰድ ከዛ መጀመር አለበት።
በመከታተል ላይ ያላችሁት ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለውን ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የህወሓት ኃይሎች አድርሰውታል በተባለው ወታደራዊ ጥቃት ምክንያት አፋር ውስጥ የደረሰውን ሰብአዊ ቀውስ ዓለም አቀፉ ማህበረሰብ በሚዛናዊነት አላየውም ሲል የአፋር ብሔራዊ ክልላዊ መንግስት ገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አህመድ ኮሎይታ በጥቃቱ ምክንያት ከቤት ንብረታቸው የተፈናቀሉ ከ300,000 በላይ ሰዎች አስቸኳይ የምግብና የመድኃኒት እርዳታ እንደሚያስፈልጋቸውም ገልጸዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙ የህብረተሰብ ክፍሎች የምግብና የሕክምና ድጋፍ በመስጠት ላይ የሚገኘው የአፋር አርብቶ አደሮች ማህበር አስተባባሪ ቫለሪ ብራውኒንግ ተፈናቃዮቹ ያሉበትን ሁኔታ አሳሳቢ መሆኑንም ገልጸዋል። መስፍን አራጌ ዝርዝሩን ይነግረናል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አህመድ ኮሎይታ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንዳስታወቁት የህወሓት ኃይሎች በአካባቢው ላይ ደጋግመው በወሰዱት የጥቃት እርምጃ በተለይ ህይወቱን በእንስሳት እርባታ ላይ የመሰረተው አርብቶ አደር ለተደጋጋሚ መፈናቀል ተዳርጓል።
የክልሉ ሰሜናዊ ዞን ትግራይ አጎራባች የሆኑ ወረዳዎች ላይ ወረራ ፈጽሞ እንግዲህ አሁን በዚህ ሰዓት በተለይ መጋሌ፣ አበዓላ፣ በራህሌ፣ ኮንባ፣ ያረብቲ እንደዚሁም የበዓላ ከተማ መስተዳደርንም ጨምሮ እንግዲህ በዚህ አሸባሪው ኃይል የወደቀበትና ከ300,000 በላይ ማህበረሰብ የተሰደደበት ሌላውም አቅመ ደካሞችና ሴቶችና ህጻናት ደግሞ የአሸባሪው ኃይል በሚወረውራቸው ከባድ መሳሪያዎች የአካል ጉዳት እንደዚሁም ህይወታቸውን ያጡበት ሁኔታ ነው ያለው።
ከሰብአዊ ጉዳቱና ንብረት ጥፋቱ በተጨማሪ
አካባቢው ማህበረሰብ ሀብት ንብረት ሆን ተብሎ እንግዲህ እንደሚዘረፍ በተለያዩ አጋጣሚዎች እኛም ስንገልጽ ነበር።
እነዚህ የህብረተሰብ ክፍሎች አሁን የት አካባቢ ይሆን ያሉት?
ክልሉ ዘጋጃቸው የተለያዩ መጠለያ ካምፖች አሉ። በዋናነት እንግዲህ ሰርዶ ስልሳ ወይም ደግሞ ጉያህ የሚባል በኮሪ ወረዳ ቀበሌ ጉያህ መጠለያ ጣቢያ የተከለሉ ማህበረሰቦች አሉ። እንደዚሁም አፍዴራም ስረባም የሚባሉ የተለያዩ የክልሉ ያዘጋጀው የአይዲፒ ወይም ደግሞ የመጠለያ ጣቢያዎች የገቡ ማህበረሰቦች አሉ። በተለያየ አካባቢዎች ደግሞ ተበትነው የቀሩ ነው ወደ መጠለያውም ያልመጡ ማህበረሰቦች ስላሉ እነሱንም በዚህ እንግዲህ ካለበት ወደ መጠለያ ካምፕ እንዲገቡና ድጋፍ እንዲያገኙ የሚደረገበት ሁኔታ ላይ ስራዎች እየተሰሩ ነው ማለት ነው።
ጦርነቱን ተከትሎ ፈጽሞ የተባለውን የንብረት ዘረፋና የሀብት ውድመት ህወሓት በተደጋጋሚ ሲያስተባብል ይሰማል። በሌላ በኩል የአፋር ህዝብ ተገቢውን ትኩረት አላገኘም ሲሉ ዓለም አቀፉን ማህበረሰብ አቶ አህመድ ይወቅሳሉ።
የዓለም ማህበረሰብ እንግዲህ ለተገዳይ ማህበረሰብ በተለይም ለአርብቶ አደር ማህበረሰብ ለወራሪው ድምጽ ሆኖ ሂዩማኒታሪያን ኤድ ወይም ድጋፍ ይፈልጋል የሚሉበት ሁኔታ ነው የነበረው። ግን የተወረረውና እየሞተ ላለው ማህበረሰብ ደግሞ ምንም አይነት ትኩረት ያልተሰጠበት ሁኔታዎች በተጨባጭ በመሬት ላይ ያለ ሁኔታ የሚያሳይ ነገር ስለሆነ ይህ ማህበረሰብ እንግዲህ ከማንኛውም ጊዜ በበለጠ አሁን ድጋፍ የሚፈልግበት ሁኔታ ላይ ነው ያለው።
ዓለም አቀፉ ማህበረሰብ ሰብአዊነትን በእኩልነት ማስተናገድ ይገባዋል ያሉት ኃላፊው የደረሰውን ጉዳት በአካል ተገኝቶ ከመመልከት ጀምሮ ከህዝባቸው ጎን እንዲቆም ጠይቀዋል። የክልሉ መንግስትና ባለድርሻ አካላት በጦርነቱ የተፈናቀሉ ሰዎችን ለመርዳት ጥረት እያደረጉ መሆናቸውን ያወሱት አቶ አህመድ ከደረሰው ሰብአዊና ቁሳዊ ጉዳት አንጻር ግን በውስን አካላት ጥረት ችግሩን መቅረፍ አይቻልም ብለዋል። መንግስትና ዓለም አቀፉ ማህበረሰብ የተራድኦ እጃቸውን ይዘረጉ ዘንድም ጠይቀዋል። በአፋር የተለያዩ አካባቢዎች ተፈናቅለው በአስቸጋሪ ሁኔታ ውስጥ ለሚገኙት የህብረተሰብ ክፍሎች የምግብና የህክምና ድጋፍ በመስጠት ላይ ከሚገኙት ሀገር በቀል የተራድኦ ማህበራት አንዱ የአፋር አርብቶ አደር ማህበር የተባለው ነው። ተፈናቃዮቹ ያሉበት ሁኔታ በዓለም አቀፉ ማህበረሰብም ሆነ በመገናኛ ብዙሃን ትኩረት አልተሰጠውም የሚሉት የማህበሩ አስተባባሪ ቫለሪን ብራውኒንግ ተፈናቃዮቹ በአሳሳቢ የሞትና የመኖር አደጋ ውስጥ ናቸው ብለዋል።
At the present moment, the humanitarian need is overwhelming because of the number of displaced people is so huge.
የተፈናቀሉ ሰዎች ቁጥር ከፍተኛ መሆኑን ተከትሎ የሰብአዊ ድጋፍ ፍላጎቱ ያንን ያህል ሰፊ ነው። በዚያ ላይ በተበታተነ ሁኔታ ላይ ነው የሚገኙት። ይህም ሌላ ፈተና ነው። ምግብ የለም፣ ውሃ የለም፣ አስፈላጊ ነገሮች ሁሉ የሉም። የተፈናቀሉት ሰዎች በረሃብ በጥማትና በበሽታ ምክንያት የሞት አደጋ አንዣቦባቸዋል።
ድርጅታቸው በግመል ሸክምና በሌሎች አማራጮች ተንቀሳቃሽ የጤና ባለሙያዎች ቡድንን አሰማርቶ ተፈናቃዮችን ለመድረስ ጥረት ቢያደርግም መድረስ የተቻለው ጥቂቶቹ ጋር ነው። እንዳስተባባሪዋ በርካቶቹ ወደ መጠለያ ካምፖች ለመምጣት ስጋት እንዳለባቸው ጠቅሰዋል።
They don't want to go into camps. They're in very strong fear of the because they've been through
ረጅም ርቀት የሚወነጨፉ ሚሳኤሎችና ታንኮች ባስከተሉት ጉዳትና ይህን ተከትሎ በተፈጠረባቸው ጭንቀት ወደ መጠለያ ካምፖች ለመምጣት ይፈራሉ። ቤተሰቦቻቸውን ጭምር በጦርነቱ አጥተዋል። እናም በጣም ጭንቀት ውስጥ በመሆናቸው ወደ አስፋልት መንገዶች አይወጡም። አንድ ላይ መሆን አይፈልጉም። በሚችሉት ሁሉ ቤተሰቦቻቸው ለአደጋ ሳይጋለጡ የሚቆዩበትን ተግባር ነው የሚሰሩት።
ከሲያትል ዋሽንግተን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን በመወከል ወደ አካባቢው የመጡትና ለተፈናቃዮች የምግብ ድጋፍ የሰጡት መላካሚን ቀሲስ ዶክተር ፋሲል አስረስ ጦርነቱ በተለይ በእናቶችና ህጻናት ላይ ያስከተለውን የከፋ ጉዳት ዘርዝረዋል።
የተፈናቀሉ ወገኖችን አግኝተናል። በጦርነቱ ምክንያት ጉዳት የደረሰባቸው በአብዛኛው የታዘብነው እናቶች፣ ህጻናትና አረጋውያን አቅመ ደካሞች ናቸው። እዛ ያሉት ምንም የሚያስፈልጋቸው ነገር አልተሟላላቸው። ሜዳ ላይ ነው የወደቁት። ምግባቸውን የሚያበስሉት በላይ እሳት እየነደደባቸው በታች እሳት አንድደው ምግብ ሲያበስሉ ተመልክተናል። የሚጠለሉበት እንኳ ችግር እስኪሆን ድረስ ሙቀት ነው ሀገሩ፣ በረሃ ነው። ከዛ በተጨማሪ ደግሞ እነሱ በልዩ ልዩ መንገድ ተጎድተው ሜዳ ላይ ወድቀው በሚያሳዝን ሁኔታ ነው ያየ ነው። ሆስፒታሉ በበሽተኛ ተሞልቷል። በአንድ ሩም ውስጥ 16 አልጋ አስቀምጠው እዛ ውስጥ በልዩ ልዩ መንገድ ጉዳት የደረሰባቸው ወገኖችን ጎብኝተናል። እዛ ውስጥ በቦምብ አደጋ ፊቱ የተቃጠለ ልጅ፣ እግሩ የተቃጠለ፣ ሁለት እግሩን ጉዳት የደረሰበት እንደዚህ ለማየት ችለናል። እና እጅግ በጣም ያሳዝናል። በእውነት ይህንን መመልከት ያማል።
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ቦርድ ሰብሳቢ ኡስታዝ መሐመድ አባተም ጦርነቱ ያስከተለው ተጽዕኖ በማህበራዊ ትስስር ገጾችና በመገናኛ ብዙሃን ከሚነገረው የከፋ ነው ብለውታል።
ጦርነት አስከፊ መሆኑን በቃላት ከመስማት ከመናገር ባሻገር እዛ መሬት ላይ ያለው ሀቅ በጣም መራር የሆነ ሀቅ ነው። ከባድ ነው። የወደሙ መሰረተ ልማቶች፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም ደግሞ ጉዳት የደረሰባቸው ህጻናት፣ እናቶች፣ ሽማግሌዎች ታዩ። በጣም ልብ የሚነካ ነው። ከባድ ነው።
አሁን ትግራይን እያስተዳደረ የሚገኘው አካል በውጭ ጉዳዮች ቢሮ ባወጣው መግለጫ በአፋር ልዩ ኃይልና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል በኩል የተደቀነበትን ስጋት ለመከላከል ከጥር 16 ጀምሮ እርምጃ ለመውሰድ መገደዱን ጠቅሶ ነበር። በአንጻሩ የአፋር ቀይ ባህር ኃይል የኤርትራ መንግስት ተቃዋሚ መሆኑን በማውሳት በህወሓት የከባድ መሳሪያ ድብደባ ተሰደው በመጠለያ ካምፕ የተቀመጡ አባላቱ ላይ ጭምር እስከ ሞት የደረሰ ጉዳት መድረሱን ለአሜሪካ ድምጽ ገልጿል። ወታደራዊ ጥቃቱ የአፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን የተወሰደ ነው የሚለው ህወሓት አፋር ውስጥ ለተራዘመ ጊዜ የመቆየትም ሆነ ግጭቱ እንዲባባስ ፍላጎት እንደሌለው መግለጹ ይታወሳል። ጦርነቱ ወር እንዳለፈው የሚናገሩት ቫለሪን ብራውኒንግ ለዓለም አቀፉ ማህበረሰብ ተከታዩም ብለዋል።
I think that the world needs to recognize and then condemn this aggression. You know, we cannot continue like this.
ዓለም አቀፉ ማህበረሰብ እንዲህ አይነቱን ጉዳት እውቅና መስጠትና ወረራውን ማውገዝ አለበት ብዬ አስባለሁ። በዚህ ሁኔታ መቀጠል አንችልም።
ኡስታዝ መሐመድ ደግሞ ጦርነቱን በጠረጴዛ ዙሪያ መክሮ ማስቆም ይገባል ባይ ናቸው። ይህን ማድረግ ካልተቻለ እንደ ሃይማኖት አባቱ ህዝቡን መልሶ ማቋቋም ቢቻል እንኳን መልሶ በሚከሰከስ ጦርነት መጎዳቱ አይቀርም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። በመቀጠል ደግሞ ከአንድ ወጣት የፖለቲካ ሰው ጋር እናስተዋውቃችኋለን። አማኔ በዳሶ በዩናይትድ ስቴትስ ሚኒሶታ ግዛት ሚኒያፖሊስ ከተማ ለኮንግረስ ወይንም የህግ መወሰኛ ምክር ቤት አባልነት እየተወዳደረች የምትገኝ ትውልደ ኢትዮጵያዊ ናት። አማኔ ከኢትዮጵያ በአራት ዓመቷ ወጥታ በኬንያ ስደተኛ ካምፖች ካደገች በኋላ ወደ ዩናይትድ ስቴትስ መጥታለች። ከኤደን ገረሞ ጋር ስለ እድገቷ፣ የፖለቲካ ህይወቷና እንደ ስደተኛ ጥቁር ሙስሊም ሴት ለኮንግረስ መወዳደሯ ያመጣል ስለምትለው ፋይዳ ታጫውተናለች። አማኔ አስቀድማ ስለ ልጅነቷ ከምታስረዳበት ቆይታቸው ይጀምራል።
የኔ ታሪክ በአሁኑ ሰዓት በዋና ከተማ ዋሽንግተን ካሉ አመራሮች እጅጉን ይለያል። የተወለድኩት ኢትዮጵያ ውስጥ በኦሮሚያ ቀርሳ ከሚባል አካባቢ ባለች እጅግ ገጠራማ መንደር ውስጥ ነው። ከዛ ከሀገር በስደት የወጣሁት በአራት ዓመቴ ነው። አብዛኛውን ልጅነቴን ያሳለፍኩት በናይሮቢ ኬንያ ነው። እንደ ስደተኛ እጅግ ዝቅተኛ የኑሮ ደረጃ ባላቸው መንደሮች ውስጥ ነው የኖርኩት። ሳድግ ስደተኞችና ተፈናቃዮች ያሉባቸው ችግርና መሰረታዊ ለኑሮ የሚያስፈልጉ አቅርቦቶች በሌሉበት ነበር ያደግኩት። ነገር ግን ሁሌም ቢሆን የምለው ነገር እኔ እድለኛ መሆኔን ነው። ምክንያቱም ደግሞ ትምህርት ቤት የመግባት እድሉን ስላገኘው እንዲሁም እንደራሱ ሚንከባከብ ማህበረሰብ ውስጥ በማደጌ ነው። ወደ አሜሪካ የመጣሁት በ13 ዓመቴ ነው። ከልጅነቴ ጀምሮ ማህበረሰብ ማደራጀት አለብኝ ብዬ ስለማምን ወደዚህ የገባሁት ገና በልጅነት ነው። ከዛን ጊዜ ጀምሮ በሚኒሶታ ነው የኖርኩት። የተማርኩትም በሃምሊን ዩኒቨርሲቲ ፖለቲካል ሳይንስ ነው። አሁን ደግሞ ለኮንግረስ እየተወዳደርኩ ሲሆን የ32 ዓመት ሚሊኒያል ነኝ።
So you said in your stay in Kenya you have experiences so many things and you
በኬንያ የነበረሽ ቆይታ መልካም እንደሆነ ነው የነገርሽን። እስቲ ግን እንደ ስደተኛ ታዳጊ ህፃን ደግሞ ያ ጊዜ ምን ይመስል ነበር?
It's really challenging, right? One of the biggest hurdles of being a refugee is that you don't necessarily have that childhood upbringing of both parents
being there. ትልቁ ስደተኛ የመሆን ችግር ወላጆችሽ በአካባቢሽ አለመኖራቸው ነው። እኔ ያደግኩት በአያቴና በዘመዶቼ ነው። ስለዚህ ቤተሰብ አካባቢሽ ሲኖር የሚኖሩሽ የደህንነትና አብሮ የመሆን ነገር ነገ ከነጎዳ እባረራለሁ ብለው ሳይሰጉ ጨዋታን ጨርሰው በኋላ ሮጠው የሚገቡበት ቤት ኖሮ ማደግ በጣም አስፈላጊ ነገር ነው። ለዛም ይመስለኛል ሰዎችን ማስተባበር የጀመርኩት። በዙሪያዬ የሚንከባከቡኝ ሰዎች ነበሩ። ስለዚህ ምንም እንኳን ሰዎች በደንብ አይተሳሰሩም የሚያስቡልኝ ሰዎች መኖራቸው አስፈላጊ መሆኑን የተረዳሁበት ነው። እናም እነዚህ የልጅነት ችግሮችን በዚህ መልኩ ያሳለፍኳቸው ይመስለኛል።
Okay, so tell us a little bit about your experience growing up in the United States.
United States ከመጣሽ በኋላ ሲያጋጠምሽ ነገር ምን ይመስላል? አሁን ለደረሽበት ሁኔታስ ምን አይነት ነገሮች ሚና ነበራቸው?
I think the most important thing is community. If you have a really powerful community, a strong community.
በጣም መሰረታዊ ነገር ማህበረሰብ ይመስለኛል። ህይወትሽን የሚመራልሽ ማህበረሰብ ካለ ስኬታማ ትሆኛለሽ። እንግሊዝኛ ተናጋሪ ብሆንም እዚህ የመጣው ጊዜ እንግሊዘኛ የትክክል ነው ወይ እያልኳስብ ነበር። ነገር ግን ሳድግ በዙሪያዬ ጠንካራ ሴቶች ነበሩ። እጅግ ትልቅ የሆነ የኦሮሞ፣ የኤርትራ፣ የኢትዮጵያ፣ የሶማሌ በአጠቃላይ የምስራቅ አፍሪካ ማህበረሰብ ያለበት ቦታ መሆኑ እንደ ቤቴ እንዲሰማኝ አድርጎኛል። ሳድግ አንቺ አቀማለሽ ተብዬን ያደኩት ወንዶች አዛዥ በሆኑበት ማህበረሰብ ውስጥ ይሄ ትልቅ ነገር ነው። ዩኒቨርሲቲ ከሄድኩም በኋላ የሰባይ መብት ሰቶችን በተመለከተ የሚዘጋጁ ሰልፎች ላይ እሳተፍ ነበር። ተመራጮችንም መከታተላለሁ። ከኢትዮጵያ እንደመጣች እንዳንዴ ጥቁር ሙስሊም ሴት ብዙ ችግሮች ገጥመውኛል። ስለዚህ ለራሴ መቆም አለብኝ ብዬ መታገል ጀመርኩ።
Let's talk about your presentation. A black immigrant Muslim woman.
እስቲ አሁን ደግሞ ስለ ውክልና እናውራ። እንደ ስደተኛ ጥቁር ሙስሊም ሴት አንቺ ለኮንግረስ መመረጥሽ ለአደግሽበት ማህበረሰብ እንዲሁም ለታዳጊ ስደተኛ ጥቁር ሴቶች ያለው ሚና ምንድነው ትያለሽ?
You have many identities that are marginalized. You bear a tremendous responsibility. You bear a responsibility to make
እንደዚህ አይነት በሁሉም መልኩ የተገለለን ማህበረሰብ መወከል እጅግ ትልቅ ኃላፊነት ነው። በትክክለኛው መንገድ ህይወትን በሚቀይር መንገድ እየታገልኩ ነው ወይ ብለሽ ታስቢያለሽ? በዋና ከተማው ያሉ አመራሮች የሚያወሯቸው ነገሮች ማህበረሰባችንን ይቀይራሉ። እኛ እዚህ በስደት ስንመጣ ተስፋ ብቻ ይዘን ባዶጃችንን ነው የምንመጣው። ቤተሰቦቻችን ያስቀመጡልን የትውልድ ሀብት የለንም። እኔ ሁሌም እንደምለው እዚህ የደረስኩት ዘመቻዬ በህዝብ ስለሚደገፍ ነው። ምክንያቱም ከኃይል ከገንዘብ አልመጣሁም። እኔ በድህነት መኖሬ ደግሞ ሰዎች የሚያልፉበትን እንድረዳ ረድቶኛል። ትኩረቴ ሰራተኛው ማህበረሰብ ሲሆን ዝም ያማለትና የመገፋት ፍላጎት የለኝም።
Running for Congress, you also follow up what is happening in your first country, Ethiopia.
እዚህ ሀገር ለኮንግረስ የተወዳደርሽ ነው? ግን ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ታውቂያለሽ? ኢትዮጵያ ደግሞ አብዛኛው ህዝቧ ወጣት የሆነባት ሀገር ናትና ወጣቶች የለውጥ አካል እንዲሆኑ ምን ማድረግ አለባቸው ትያለሽ?
What's happening in Ethiopia is one of the most devastating things that could happen to
Ethiopia. ኢትዮጵያ ውስጥ የሆነ ያለው ነገር በጣም ያሳዝናል። በአጠቃላይ ምስራቅ አፍሪካ ደግሞ ከፍተኛ የሆነ ወጣት አለ እና ደግሞ ተስፋ አለኝ። አንድ የመመክረው ነገር በዚህ ቀውስ ውስጥ እና ችግር መካከል ወጣቱ ተስፋ መቁረጥ እንደሌለበት ነው። ሰላምን ማስቀደምና አስቸኳይ ለሆኑ ነገሮች ትኩረት እንዲደረግ መክራለሁ። አለበለዚያ እነዚህ ነገሮች ተስፋችንን እያጠፉ ወደ ኋላ ይጎትቱናል። ወጣቶች ለወደፊት ህይወታቸው ለውጥ ለማምጣት መነሳት አለባቸው። ከዛ ነው የሚጀምረው።
አማኔ በዳሶ ስለነበረን ቆይታ ባንካ ድምጽ ስም አመሰግናለሁ።
አመሰግናለሁ።
ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። አንድ መልእክት ሰምተን እንመለሳለን። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። ዛሬ ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብሮን ነበረ። በነገ ዕለትም እንዲሁ ተገናኝተን ወጣቶችን የሚመለከቱ ዓለም አቀፍና ሀገራዊ ጉዳዮች እናነሳሳለን። ለዛሬ መልካም ምሽት ይሁንላችሁ። እናመሰግናለን።